ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መስተናዶ ጀምሯል። ኤደን ገረመው መስተናዶን በመምራት ኤልያስ አስማረ በቅንብሩ ስቆን ግርማ በአርቶቱ ካውንሳት ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያላችሁ መስተናዶች ነው ይዘን ወደ እናንተ መጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ኮፈሬ ከጥቂት አመታት ወዲህ በኢትዮጵያ ስፖርት ትጥቅ ዘርፍ ውስጥ ስሙ እየጎላ የመጣ ተቋም ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱም በተጨማሪም ከ10 በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገው የታላቁ አፍሪካ ሩጫ ክንውን ኦፊሴላዊ አጋርም ነበር። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ሀብታሙ ስዩም ከተቋሙ አጋር መስራች ሐሰን መሐመድ ጋር በዚህ በአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ቆይታ አድርጓል። ወደ ቆይታው ነው የምናልፈው።
እንኳን ደህና መጣህ ወደ አሜሪካ ድምጽ ስቱዲዮ።
ቴንክ ዩ በጣም አመሰግናለሁ። እንኳን ደህና ቆያችሁ።
ተቋማችሁን መለዩ በተለያዩ ስፍራዎች እናያለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው?
ኮፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100% ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ ያው አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነውና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከ3 አመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መሰማያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱም ስፖርት ማን ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንግ ዘርፍም አገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው።
እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምብሮ፣ ነማይክ እና አዲዳስ እና ሌሎች ጉዳዮች ማለት ናቸው። ከነ በነዛ የተለመደውን ነው እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁት የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል?
ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር ያው 4 ማሽን ይዘን ነው ስራ የጀመርነው። በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይና ሂደቱ በጣም ከባድ ነበር ለኛ። ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመርነው። የደጋፊ ማሊያኛ የዛሬ 4 አመት ሁላ አምርተናል ለትልቅ ቲሞች። ግን የነበረው ነገር ምንድነው ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። which means ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበር በፊት ላይ የነበረው አስተሳሰብና almost 3 አመት ነው የፈጀበት ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎአችንን ለማድረግ 3 አመት ነው የፈጀብን። እኛም የደጋፊ ከሚለው ወተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው የመጨረሻው። የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ የደምተነከው አትሌቱ ነውና ወይ ስፖርተኛው ነውና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡ ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገር ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲ አንጻር አነጻጽረው እንዲገዙ ነው ያደረግነው። ድሬዳዋ ነበር የመጀመሪያ ክለብ የኛን ተጥቀ የተጠቀመው በጣም ደስተኛ ነበሩ። እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የሚያዝ የቻልነውና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከሚያዝ ድረስ ደርሰናል። ኳታር ላይ እንደዚሁና ኤክስፓንድ ያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው።
እንግዲህ በተመሰረተ በዚህ ጥቂት አመታት ውስጥ ይሄን አይነት ለውጥ ማምጣት ይችላል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድነው በቀጣይ አመታት ውስጥ?
ያው ዋናው ትልቁ ቅዳችን እኛ ምንድነው አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለዓለም ብዙ ነገር ማቅረብ ትችላለች ማለት ታለንት አለ። እኛ ጋር ብትመጣ 153 ወጣቶች የሥራ ዕድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥረው ይሰሩ የነበሩና አቅማቸውን ግን ፑሽ ተደረገው እነዚህ ልጆች ሊሚታቸው የተደረሰ ነው የሚለውን ነገር ግን ማንንም አልመከሩም ነበርና የኛ ትልቁ ፍላጎታችን አንደኛ አራያ መሆን ነው። ለሙሉ ለሀገሪቱ አራያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም ማለት ሄደህ ልብስ ለመግዛት ተጨቃጭ ተደራደረ ምናምን ነው ኳሊቲውን እርግጠኛ መሆን አትችልም። ያ ነገር ባለበት ሁኔታ ኢቭን ፎሪን ብራንዶች ራሱ ናይክ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነውና እኛ በዛ ውስጥ ምንድነው የምንፈልገው ለህዝቡ ተደራሽ ሆነ ለሙሉ ለኢትዮጵያ ተደራሽ ሆነ ስፖርቱ ላይ ያተኮረ በጣም ሃይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለው ናይክ አዲዳስ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መፈተም የምንፈልገው። ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ 5 አመት ውስጥ ትልቁ ቅዳችን አፍሪካ ውስጥ ቢያንስ 2-3 ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልቅ መድረኮች ላይ መታየት ነው ትልቁ አላማችን።
እንግዲህ ሀሰን አንተ ወጣት ነህ፣ በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችለሃል። በስፖርት ጥጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ የራሳቸው ችሎታ ሊኖራቸው ይችላል፣ ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቁ ይሆናል። ከምንድነው መጀመር ያለባቸው? ከአንተም እንድትነስተህ የተወሰነ ሐሳብን አቀብለን።
ያ ዋናው ነገር ምንድነው? አብዛኛው ነገር እኛ አሁን ስንነሳ ያው ይሄን ድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው ከዛ ተነሳስተን እኛ ጓደኛሞች ነን አብረን የመሰረት ነው ሁላችን ደሴም የትምርት ባክግራውንድ ነን ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይሄን ነገር እዚህ ሀገር አናመርትም ማለት ሲምፕል ነገር ነው የት 100% ግን ስቲል ኢምፖርት ያደረግን ነውና እኔ ዋናው ለወጣቶች የምለው ነገር ምንድነው ማምረት ይቻላል ደሞ በማኑፋክቸሪንግ ዘርፍ ተሰማራ ኢዚ ነው ማለት ከሁሉ በላይ ትሬድ ከማረግ ከሁሉ በላይ ማኑፋክቸር ስታረግ ብዙ ሀሳብ ማፍለቅ ትችላለህ ማኑፕሌት ማረግ ትችላለህ ብዙ ዲዛይኖችን at the same time ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቲዩት የሆኑ ነገሮች ላይ ፎከስ ካረክ ሰክሰስፉል መሆን ይችላል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ሀሰን መሐመድ ከጎፈሬ የስፖርት ተጥቆች አምራች ድርጅት መስራች መካከለ አንዱ ነህ። ባጭር ጊዜ ውስጥ ስለ ድርጅታችሁ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን እጅግ አመሰግናለሁ። መልካም እድል
እንዲገጥማችሁ
በጣም አመሰግናለሁ።
እሺ ቴንክ ዩ በጣም
የጋቢና ቪ መሰናዶ ይቀጥላል። በዚህ ሳምንት ረቡዕ ዕለት በአዲስ አበባ የተከፈተው የሥራ አውደር ከ20ሺ በላይ አዳዲስ ተመራቂ ሥራ ፈላጊዎችና 200 ቀጣሪ ተቋማት እንደሚያገናኝ ተገምቷል። የተለያዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የሥራ አውደር ለ6000 አዳዲስ ተመራቂዎች የሥራ ዕድል እንደሚፈጥርም ተገልጿል። በዝግጅቱ የተሳተፈው ዳሽን ባንክ በ2 ቀኑ አውደር ላይ 3000 አዳዲስ ምሩቃንን እንደሚቀጥር ሲገልጽ አውደር ቀጣሪዎችና ቀጣሪዎችን በማገናኘት መልካም እድል የፈጠረ እንደነበረም ተሳታፊዎችና ስራ ፈላጊዎቹ ተናግሯል። ገብረ ሚካኤል ገብረ መድህን በስፍራው ተገኝቶ ነበር ዝርዝራለሁ።
በአዲስ አበባ ሚሊኒየም አዳራሽ በተከፈተው ሀገር አቀፍ የሥራ አውደር ርዕይ ይሳተፋሉ ከተባሉት 20000 አዳዲስ ተመራቂዎች አንዷ የሆነችው ቃልኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች።
ዩኒቨርሲቲ ከአራት እስከ 7 አመት ነው ተማሪ ተምሮ የሚወጣው። በዛ ላይ 12 አመት ተምረናል ኪጃል ይኑሎ አመት ተምሮ የቢስተር ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከውቀቱና ከተማረው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት እምናቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ለቢት ያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። እና እሱ ነገር ቢስተካከል ይሄ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም።
የስራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።
ስራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደም ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚህ የተነሳ ነው።
በኢትዮጵያ በየአመቱ 2 ሚሊዮን ስራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ስራ አጥቶች ከግምት በማስገባት በየአመቱ 3 ሚሊዮን የስራ እድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደር ኢዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ስራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል።
በዛሬው ዕለት ወደ 200 ቢጠጉ ኩባንያዎች 6000 የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ለተቀዳት ውስጥ ከፍተኛ ነው የስራ እድል እንዲፈጠርላቸው ያደርጋል።
በሀገር አቀፉ የስራ አውደር ኢ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደር ኢው ላይ ተሳትፈዋል ከተባሉት 200 ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምጽ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው።
በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖዠር ነውና ዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀለልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው። ይሄ እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየ እንትን ስለሚሆን እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር ሐሳብ አለን።
የኢስ አፍሪካ ቦትሊንግ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋዬም አውደር ኢዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል።
ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፈለጋ እዛዚ ሳይሉ ሳይንገላቱ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፈለጋ ወይም ፍሬሽ ግራጁዌት ፈለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ነው።
ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል።
እዚህ መጥቼ ጥሩ የሚባሉ ካምፓኒዎችን አግኝቻለሁና በጣም ያሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ድርጅቶችን አግኝቻለሁ። አይ ቲንክ እስከዛሬ አይቼ በማላውቀው በቴክስታይልም ዶክመንት አውተንቲኬሽን እና የሚባሉ ዶክመንቶች አሉ። በእነሱ ውስጥ ነው ያመለከትኩት። አሁንም ደግሞ ሌሎች አሉ አመለክታለሁ። አሁን እኔ ከገባው አይ ቲንክ 20 ደቂቃ ምናምን ነገር እና በዚህ 20 ደቂቃ ውስጥ ወደ 3 ካምፓኒዎችን አግኝቻለሁ እና አዲስ አበባ ውስጥ በ20 ደቂቃ 3 ካምፓኒ ማግኘት ማለት ከዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው።
መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደር ኢ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።
ስራ ማግኘቱ በጣም ፈተና ነው። ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ ግን ስራ የለም። አሁን ደግሞ ይሄ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ካንድ ቦታ ብዙ ከመቶ በላይ ድርጅቶች መጣዋል። አንድ ቀመጠ እነዚህን ብዙ ድርጅቶች አግንተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ እንችላለን። አሁን ግን በአንድ ቦታ መጥተካተው ከመቶ በላይ ድርጅቶች አገኘን ማለት ነው።
የሥራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የሥራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ሥራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል።
ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንሺፕ የኢንተርንሺፕ እድሎችን እንዲያገኙ የሥራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የሥራ ሂደቶች የሥራ ዘዴዎች እየተቀየሩ ነው ያሉት። ተማሪዎች መቀስ አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ከየት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረውና በትምህርት ተቋማቶች ውስጥ ያንን ሥርዓት አጠንክረን መስራት አለብን። በተለይ የትምህርት ሥርዓቱ ይመለከታል ይሄ ተማሪዎችን ማቀፍ ያለበት። ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ሥራ ዕድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢሰለጥኑ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው።
የሥራ አውደ ርዕዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ የምናልፈው ከሰሞኑኛ ጉዳይ ወደ ሆነው ወደ እስራኤል እንዲሁም ደግሞ የሐማስ ግጭት ነው። ከሰሞኑ በጋዛ ሆስፒታል ላይ የደረሰው አደጋ በዓለም አቀፍ ደረጃ እጅግ ከፍተኛ ቁጣንና ንዴትን አስከትሏል። በዚህ ዙሪያ የተለያዩ የዜና አውታሮች ያጠናቀሩትን ዘገባ ስምንሽ ቆየ እንደሚከተለው ታቀርባለች።
በጋዛ ሰርክ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል።
WHO strongly condemns the attacks.
የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታሉ ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበር። ቀድሞ የሚወጡ ሪፖርቶችም በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመለክታሉ።
ማክሰኞ ለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስትር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ 500 ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ 20 ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ።
The order for evacuation has been impossible to carry out.
አሁን ባለው የደህንነት ጥውት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ እጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም።
የዓለም ጤና ድርጅት አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤም ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል።
We as Arab group
እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉት አሃዞች እንደሚያሳዩት እስካሁን 500 ያክል ሰላማዊ ዜጎች ተጨፍጭፈዋል።
የሐማስ ተጠቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ፣ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳኤል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውሟል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙ ተናግረዋል።
We condemn this action in the strongest
እንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ ልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። እዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል።
የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል።
We as an Arab group demand immediately a ceasefire.
እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን ቢወጣ፣ ትናንት ግጭቱን ማቆም፣ ትንኮሳውን ማስቆም ቢችል፣ ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት 500 ሰዎች በህይወት ከኛ ጋር ይኖሩ ነበር።
የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል።
ልመና ላስተማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ፣ ውሃ፣ ምግብ፣ መድኃኒትና ህክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት።
ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል።
The very place that can save the life of an injured civilian become a place
ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ህይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልጠዋል። ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይተው የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል።
ራያና ክለው በፍልስጤም ንጹሃን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል።
ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብርን እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ እስራኤልን ህዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤም መደበኛ ህዝብ ላይ እየደረሰ ያለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት።
በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች ምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዝዳንት መሐሙድ አባስን ተቃውመው መፈክሮች ያሰሙ ሲሆን የፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦምቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የዓይን እማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላላ የቆየ ቁጣ እንደሚያሳዩ ተገልጿል።
ከዚህ በመቀጠል ደግሞ በዚህ በዩናይትድ ስቴትስ ደንቨር ግዛት ከሰሞኑ አንድ ጋናዊ አርቲስት የከፈተውን አውደር እንቃኛለን። በደንቨር የሚገኘው ዘጋቢያችን ስካት ተርን ያጠናቀረው ዘገባ እንደሚከተለው ይቀርባል።
የስነ ጥበብ ሙዚየም የቀረበው የስዕል አውደ ርዕይ የጋናዊው አርቲስት ኦማካዋፎ 30 የስዕል ስራዎችን የያዘ ነው። ርዕሱ Soul of Black Fox ወይም በግርድፉ የጥቁሮች ነፍስ ይሰኛል። ኤግዚቢሽኑ ርዕስ ከጥቁር አሜሪካዊው የጥቁሮች መብት ታጋይና ቀስቀሽ WED Bois መነሻነት የመጣ ነው። ዋፎይ ውልደቱ ዲቦይስ በተቀበረበት በጋና ነው። ሳሊው ስዕሎቹ ወደ ሰው በቀጥታ አተኩረው እንዲያዩ ተደርገው የምሳላቸው ምስጢር ደብል ኮንሺየስነስ ወይም ጥምር ህሊና ከተሰኘው የዲቦይስ ጽሑፍ የተቀዳ ነው ይላል። ይሄ ተሞክሮ ጥቁሮች ራሳቸውን በራሳቸው ሲመለከቱ እንዲሁም ደግሞ መልሰው ራሳቸውን በነጮች አይን ሲገመግሙ ያለው ተሞክሮ ነው።
The engagement is always there because, you know, for me there are ways of me expressing how I feel.
የሚሰማኝ ነገር ማለት የምሻውን ነገር በሙሉ ከስዕሎቹ ጋር የሆነ አይነት ቁርኝት በመፍጠር የምለው ስለሆነ ሁሌም ተሳትፎውና መላሹ ይኖራል። ስለዚህ ስዕሎቹ ቀጥታ አንተን ሲያዩ ያለው ነገር እኔ ማለት የምሻው ነገር ነው።
ዋፎ የስዕሎቹ የአይናጣጣል የሚቀበለውን ኃይል በሙሉ መልሶ የሚሰጥበት ሁሉም ነገር የሚጀምርበት መነሻው ነው ይላል።
በስዕሎቹ ላይ ህይወት ልዘራ የምችልበትን መንገድ እፈልጋለሁ። ያ ሲሆን ደስተኛ ነኝ።
የኤክስፕሽኑ ዋና የበላይ ጠባቂ ላሪ ኦሴመንሳ የዋፎ ስራዎች ወዳጆቹን ከማየት አለም ደግሞ እንደ ጂዝና ቢያንሴ ያሉ የሚያደንቃቸውን ሰዎች ከመያስተውልበት በራሱ መነጽር የተደረገ የዳሰሳ ግምገማ ነው ብሎ ያምናል።
ስለ ሰብአዊነት እንድታስቡ እንሻለን። ስለ ጥቁሮች ሰብአዊነት ስለዕለት ተዕለት ውጣውረዶቻችን አስቡ። ከዛ ደግሞ ስለ ደስታ አስቡ። ደስታ ለእናንተ ምን አይነት ስሜት እንደሚሰጣችሁ አስቡ። ማንነታችሁን እንዴት እንደምትገልጹ አስቡ።
የዋፎ የስራሂደትም የኤግዚቢሽኑ አካል ነበር። ዋፎ ስዕሎቹን በእርሳስ መሳል ሲጀምር አንስቶ ቀጥሎ ደግሞ ቀለሞቹን በጣቱ ሲቀባ ያለው ሂደት በቪዲዮ ተካቷል። ሳሊው ሰዎች ከርሱ ጋር በስቱዲዮ ውስጥ ሆኖ ያሉ እንዲመስላቸው እንዲሁም ደግሞ ቀለማቶቹ እንዲታዩ የሚያደርግበትን ስልት እየፈለኩ ነበር ብሏል።
በብሩሽ መሳል ተምሬያለሁ። ለረጅም ጊዜ እየሰራሁበት ሲሆን ነገር ግን በጣቶቼ ስስል የሚሰማኝ ስሜት እጅግ የተለየ ነው። ምክንያቱም በጣቶቼ መሳል ንጻነት ይሰጠኛል። ኃይል አለው። እንድንቀሳቀስም ንጻ ያደርገኛል።
ኤግዚቢሽኑ እስከ መጪው የካቲት ድረስ የሚዘልቅ ነው። ጨና ባክስ ሆናችሁ አብዝተን እናመሰግናለን። ይሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። የደንገረመው መሰናዶን በመምራት ኤልያስ አስማረ በቀነብሩ ስቶን ግርማ በአርቶቱ ከመላ አሜሪካ ድምጽ ባለሙያዎችን አዘጋጆች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም ይሁድ ምሽት።
I'm not gonna let you know.